ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ መስከረም 22/2012 ዓመተ ምህረት ዝግጅታችን ጀመረ። ኢትዮጵያ 26 ሚሊዮን ተማሪዎቿን እንደገና ወደ ትምህርት ቤት ለመመለስ እየተዘጋጀች ነው።
ትምህርት ቤትን ለመክፈት ምን አይነት ዝግጅቶች አሉ? በእያንዳንዱ ክልል፣ በእያንዳንዱ ዞን፣ በእያንዳንዱ ወረዳ ትምህርት ቤት ለመክፈት የሚያስችሉትን ሁኔታዎች እንገመግማለን። በጤና ሚኒስቴር በWHO የተቀመጡትን ስታንዳርዶች በማሟላት ትምህርትን መቼ መክፈት እንችላለን የሚል ነው የመጀመሪያው ውሳኔ።
የትምህርት ሚኒስትር ዶክተር ጌታሁን መኩሪያ ናቸው። ሙሉ ዘገባውን በአብይ ርዕስ እናስደምጣችኋለን። የፌደራሉ ከፍተኛ ፍርድ ቤት የህገ መንግስትና የሽብር ወንጀሎች አንደኛ ተረኛ ወንጀል ችሎት በእናቶ እስክንድር ነጋ ጉዳይ በቀረበለት የዋስትና ጥያቄ ለመበየን አቃቤ ህግ ክሱን እንዲያሻሽል አዘዘ። አቶ ልደቱ አያሌው በ100,000 ብር ዋስትና ተፈተው ክሳቸውን በውጭ ሆነው እንዲከታተሉ ፍርድ ቤት ትዕዛዝ ሰጠ። ለምሽቱ ከያዝናቸው ዘገባዎች የተወሰኑት ናቸው። ዝግጅቶቻችንን በዌብሳይታችን amharic.voanews.com በአትቪአምሃሪክ የፌስቡክ ገጻችንና በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ንጉሥ ታምሬ ስርጭቱን ያቀናብርልናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። የኢትዮጵያ የሕዝብ ተወካዮች ምክር ቤት 6ኛው ሀገራዊ ምርጫ በዚህ በተያያዘው ዓመት እንዲካሄድና የኮቪድ-19 ወረርሽኝን መከላከልን መሰረት ባደረገ መንገድ የምርጫ ዘመቻ ዝግጅት እንዲጀመር ውሳኔ ማሳለፉ ተገለጸ። የሕዝብ ተወካዮች ምክር ቤት 5ኛ የሥራ ዘመን 4ኛ አስቸኳይ ስብሰባውን ዛሬ በጠቅላይ ሚኒስትር ጽሕፈት ቤት ማካሄዱን መንግስታዊ የዜና ማሰራጫዎች ዘግበዋል። በአስቸኳይ ስብሰባው የሴቶች የወጣቶችና የማህበራዊ ጉዳዮች ቋሚ ኮሚቴ እንዲሁም የሕግ የፍትህና የዲሞክራሲ ጉዳዮች ቋሚ ኮሚቴ፣ የጤና ሚኒስቴር ሀገራዊ የኮቪድ-19 ምላሽ እርምጃዎችን አስመልክቶ ያቀረበውን ሪፖርት እና ምክረ ሐሳብ ተመልክተው በአብላጫ ድምጽ በአንድ ተቃውሞ በ8 ተአቅቦ አጽድቋል። የወረርሽኙን መከላከል መሰረት አድርጎ ክልከላ የተጣለባቸው እንቅስቃሴዎች እንዲከፈቱ፣ ትምህርት ቤቶችም እንዲጀመሩ መወሰኑን ዜናው ጨምሮ ገልጿል። የሚመለከታቸው አካላት ማስፈጸሚያ መመሪያና አሰራርን በመዘርጋት ጥብቅ ክትትልና ቁጥጥር እንዲደረግ ረግ ውሳኔ ተሰጥቷል። በዚህ ውሳኔ ሀገራዊ ምርጫው መቼ እንደሚከናወን ግን የተካተተበት የጊዜ ሰሌዳ የለም። የፌደራሉ ከፍተኛ ፍርድ ቤት የህገ መንግስትና የሽብር ወንጀሎች አንደኛ ተረኛ ወንጀል ችሎት በነ አቶ እስክንድር ነጋ ጉዳይ በቀረበለት የዋስትና ጥያቄ ላይ ለመበየን አቃቤ ህግ ክሱን እንዲያሻሽል አዘዘ። ለተከሳሾች አቤቱታ የተለያዩ ትዕዛዞችን ሰጥቷል። በቀረበው የዋስትና ጥያቄም ለመበየን ተለዋጭ ቀጠሮ ቆርጧል። ችሎቱን የተከታተለው መለስካቸው አምሃ ከአዲስ አበባ ዝርዝሩን ይዟል።
ከሳሽ የፌዴራል ጠቅላይ አቃቤ ህግና ተከሳሽና አቶ እስክንድር ነጋ በዋስትና ጥያቄ ላይ ባቀረቡት ክርክር ብይን ለመስጠት ዛሬ ፍርድ ቤቱ አቃቤ ህግ ክሱን እንዲያሻሽል አዟል። ባለፈው ሳምንት መስከረም 7 ቀን 2013 ዓ.ም ምረት በኋላው ችሎት ይኸው ፍርድ ቤት የሁለቱን ወገን ክርክር አዳምጦ ለዛሬ ብይን ለመስጠት ቀጥሮ የነበረ ቢሆንም የአቃቢ ህግ ክስ ይህን ለማድረግ እንዳላስቻለው ጠቁሟል። ፍርድ ቤቱ የአቃቢ ህግን ማመልከቻ በመጥቀስ ብሔርንና ሃይማኖትን መሰረት ያደረገ በአዲስ አበባ ከተማ በተለያዩ አካባቢዎች ህዝብን እርስ በርስ የማጋጨት ወንጀል እንደተፈጸመ ይናገራል። ይሁንና ወንጀሉ የተፈጸመባቸው ስፍራዎች ተለይተው አልተጠቀሱም ብሏል ፍርድ ቤቱ። አክሎም ወንጀሎቹ የተፈጸሙት ሰኔ 23 እና 24 ቀን እንደሆነ በክስ ማመልከቻው የተመለከተ ቢሆንም የተፈጸሙት ወንጀሎች በእነዚህ ቀናት በሰዓትና በስፍራ ተለይተው የእያንዳንዱ ተከሳሽም ድርጊት ከስፍራና ከጊዜ ጋር ተገናዝቦ እንዲቀርብ ፍርድ ቤቱ ለአቃቤ ህግ ትዕዛዝ ሰጥቷል። ከዚህ በመቀጠልም ተከሳሾቹ አሉን ያሏቸውን ችግሮች በመዘርዘር ለፍርድ ቤቱ አቤቱታ አቅርበዋል። ፍርድ ቤቱ በበኩሉ በችሎት ላይ የሚቀርቡ አቤቱታዎች ጊዜ የማይሰጡና በአስቸኳይ መፍትሄ የሚሹ የጤናና የመሳሰሉ ችግሮችን የተመለከቱ መሆን እንዳለባቸው አስገንዝበዋል። ከዚህ ውጪ ያሉ አቤቱታዎች ግን በጽሑፍ በጽህፈት ቤት በኩል እንዲቀርቡ አዟል። በዚህም መሰረት ወይዘሮ ቀለብ ስዩም ህፃን ልጃቸውን እንዲያጠቡ እንዲፈቀድላቸው አለብኝ ላሉት የጤና ችግርም ተገቢ መፍትሄ እንዲሰጣቸው ፍርድ ቤቱ ትዕዛዝ እንደሚጽፍላቸው ተናግሯል። አቶ እስክንድር ነጋም ከባለቤታቸውና ከልጃቸው ጋር በስልክ ለመገናኘት ያቀረቡትን ጥያቄ እንዲሁም ሌሎችም ተከሳሾች ዘመድ ወዳጆቻቸው በማረሚያ ቤት ተገኝተው ኮቪድ-19 የሚጠይቀውን ጥንቃቄ በሚያሟላ መልኩ እንዲጎበኟቸው እንዲደረግ ፍርድ ቤቱ ትዕዛዝ ሰጥቷል። በመጨረሻም ፍርድ ቤቱ አቃቤ ሕግ እስከ አንድ ሳምንት ባለው ጊዜ ውስጥ ክሱን በታዘዘው መልክ አሻሽሎ እንዲያቀርብ በማሳሰብ ብይን ለመስጠት ለመስከረም 19 ቀን 2013 ዓ.ም ተለዋጭ ቀጠሮ ቆርጧል። መለስካቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። 193ቱ የተባበሩት መንግስታት ድርጅት አባል ሀገሮች በድርጅቱ የ75 ዓመታት ዕድሜ ዘመን ለመጀመሪያ ጊዜ ጠቅላላ ጉባኤ መክፈቻ ንግግራቸውን ባለቀፉ የኮቪድ-19 ወረርሽኝ ምክንያት በአካል ሳይሆን በቪዲዮ ተቀርጸው ንግግራቸውን እያሰሙ ናቸው። የአስተናጋጇ ሀገር የዩናይትድ ስቴትስ ፕሬዝዳንት ከዋይት ሃውስ ባስተላለፉት ንግግር ቻይና በኮሮና ቫይረስ አያያዟ የመንግስታቱ ድርጅት በተጠያቂነት እንዲይዛት አሳስበዋል። በግዙፉ የመንግስታቱ ድርጅት ጠቅላላ ጉባኤ በአካል ተቀምጠው ንግግሩን የሚከታተሉት በጭንብል የተሸፈኑ ከእያንዳንዱ አባል ሀገር አንድ ተወካይ እንዲሁም የአውሮፓ ህብረት፣ የቫቲካንና የድርጅቱ ታዛቢ አባል የሆነችው የፍልስጤም ተወካዮች ናቸው። በአዳራሹ መቀመጫዎች መካከል ባሉት መተላለፊያዎች የእጅ ማጽጃ ፈሳሾች ለመልክተኞቹ ተቀምጠውላቸዋል። አፍና አፍንጫ መሸፈኛ ጭንብሎችን ማጥለቅም አለባቸው። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ፣ በ25 ሜትር ባንድ በ12040 ኪሎ ሄርዝ፣ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ መስከረም 12 2012 ዓመተ ምህረት ምሽት ፕሮግራም ነው።
አንደኛ ኮቪድ-19 ያለበት ወቅት ነው። ይህ ኮቪድ ደግሞ ብዙ ምስቅልቅል ፈጥሯል። ለኢትዮጵያ ብቻም ሳይሆን በዓለም አቀፍ ደረጃ
ቢያንስ ኢንፍሌሽን ላይ ርብርብ ያስፈልጋል። ባለፉት 2 ዓመታት ኢንፍሌሽንን ወደ ሲንግል ዲጂት እናወርዳለን የሚል ነው። ይሄ አልተሳካም።
የዋጋ ግሽበት አንዱ መንስኤ ብቸኛው አይደለም። እንዳሉትም ከፍተኛ የሆነ ገንዘብ ኢኮኖሚ ውስጥ ይረጭ ስለነበረ ነው ማለት ነው። ሌላ ነገር ብር ይታተም ስለነበረ ነው ማለት ነው። ይህንን ለማስተካከል አንዱ የሰራው ትልቁ ስራ በተቻለ መጠን ከዚህ እንደሚደረገው የገንዘብ ሚኒስቴር ከብሔራዊ ባንክ ብቻ እየተበደረ ወይም ደግሞ አንዳንድ ተቋማት እንደ ጨረታ ዋስትና ያሉ ተቋማት በአነስተኛ ወለድ 1% የ2% ወለድ ገንዘብ እየወሰደ ያንን ገንዘብ መልሶ ኢኮኖሚ ውስጥ የሚያሰራጨው እንዳይሆን የግንዛቤ ሰነዱን ኮምፕሊት ኦቨርሆል አድርገናል። አሁን
የኢኮኖሚስት ባለሙያዎች ማህበር ፕሬዚዳንት ዶክተር ታደለ ፈረደን ማክሮ ኢኮኖሚስቱን ዶክተር ኢዮብ ተስፋይንና የገንዘብ ሚኒስትር ዴታውን ዶክተር ኢዮብ ተካልኝን ነው የሰማችኋቸው። ውይይት ይዘናል፣ በሁለተኛው አጋማሽ እናስደምጣችኋለን። ዝግጅቶቻችንን በዌብሳይታችን amharic.voanews.com @voamharic የፌስቡክ ገጻችንና በአህዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። አድማጮች፣ የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። በዚህ ምክንያት ጥቂት የቴክኒክ መደነቃቀፎች በፕሮግራሞቻችን ላይ ቢፈጠሩ አስቀድመን ይቅርታ ጠይቃለን። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱን አብይ ርዕስ እናስደምጣችሁ። ኢትዮጵያ 26 ሚሊዮን ተማሪዎቿን እንደገና ወደ ትምህርት ቤት ለመመለስ እየተዘጋጀች ነው። የኢትዮጵያ ትምህርት ሚኒስቴር አመራሮችና የክልሎች ትምህርት ቢሮ ኃላፊዎች ዛሬ የጀመሩት ውይይትም ካለፈው መጋቢት ወር ጀምሮ በኮሮና ቫይረስ ምክንያት ተዘግተው የቆዩ ትምህርት ቤቶች በሚከፈቱበት ሁኔታ ላይ ያተኮረ ነው። በውይይቱ ማብቂያ ላይ የ2013 መደበኛ ትምህርት መቼ እንደሚጀመርና ሌሎችም የትምህርት ወሳኝ ጉዳዮች ላይ ውሳኔዎች እንደሚተላለፉ ይጠበቃል። ፀሐይ ዳምጠው ተጨማሪ አላት።
ዛሬ በአዲስ አበባ የተጀመረው የኢትዮጵያ ትምህርት ሚኒስቴር አመራሮችና የክልል ትምህርት ቢሮ ኃላፊዎች ውይይት ትምህርት ቤቶች በድጋሚ የሚከፈቱበት ሂደት አካል ነው። በውይይቱ ከመዳሰሱ ጉዳዮች መካከል መደበኛ ትምህርት የሚጀመርበት ቀን፣ የ8ኛና 12ኛ ክፍል ክልላዊና ሀገር አቀፍ ፈተና የሚሰጥበት ቀን እንዲሁም በግል ትምህርት ቤቶች ላይ እየቀረቡ ያሉት ቅሬታዎች ይገኙበታል። የተጠቀሱትን ጉዳዮች በተመለከተ ውሳኔዎች እንደምትተላለፉ የትምህርት ሚኒስትሩ ዶክተር ጌታሁን መኩሪያ ገልጿል።
እነዚህ 15 ትልቁ ውሳኔዎች፣ የመጀመሪያው ትምህርት ቤትን ለመክፈት ምን አይነት ዝግጅቶች አሉ? በእያንዳንዱ ክልል፣ በእያንዳንዱ ዞን፣ በእያንዳንዱ ወረዳ ትምህርት ቤትን ለመክፈት የሚያስችሉትን ሁኔታዎች እንገመግማለን። በጤና ሚኒስቴር በWHO የተቀመጡትን ስታንዳርዶች በማሟላት ትምህርትን መቼ መክፈት እንችላለን የሚል ነው የመጀመሪያው ውሳኔ። ሁለተኛው ትምህርት ቤት ከከፈትን ኢሚዲየትሊ ቀጥሎ የሚመጣው ውሳኔ የ8ኛ ክፍል ፈተና መቼ ይሆናል? የ12ኛ ክፍል መቼ ይሆናል? ሁለተኛው ውሳኔያችን ይሆናል። ሌላ ሶስተኛው የግል ትምህርት ቤቶችን በተመለከተ የምናስተላልፈው ውሳኔ ነው። የግል ትምህርት ቤቶችን ለየት የሚያደርገው ከክፍያ ስርዓት ጋር ወላጆች በብዙ እየተሸገሩበት ያሉ እኛም ዘንድ የተለያዩ ኬዞች ስላሉ ከክፍያ ስርዓት ጋር ከዚህ በፊት ደጋግመን ያነሳናቸው አሁን ግን የመጨረሻ ውሳኔ የምናስተላልፍበትና የግል ትምህርት ቤቶች ከክፍያ ጋር የሚያደርጉትን ሁኔታ አጣጫ የምናስቀምጥ ይሆናል።
ከዚህ በተጨማሪም አዲሱ የትምህርት ስርዓት ዝግጅት አካሄድና ሁኔታ በውይይቱ ላይ የሚገመገም ሲሆን ውሳኔ ይሰጥበታል ተብሎ ይጠበቃል። የጎልማሶች ትምህርት አሰጣጥና አፈጻጸም በውይይቱ ውሳኔ ከሚያገኙት ጉዳዮች መካከል መሆኑን ሚኒስትሩ አብራርቷል።
የጉልማስቶችንም ትምህርት ላይ ከፍተኛ ሪፎርም አምጥተናል። ስለዚህ ትምህርት ለገበሬው ምንድነው? ለአርሶ አደሩ ምንድነው? ለአርብቶ አደሩ ምንድነው? ለቤተሰባተኛ ለቤተመቤት ትምህርት ምንድነው? የሚል አዲስ የትምህርት ስርዓቱን አቅጣጫ የሚያስቀይር አሁን ካለን የፎርማል ኤዱኬሽን በተለየ ከሙያ ጋር በተገናኘ ቅዶችን ሪፎርም አድርገናል። ይሄ በጥናቱ ይካል። ስለዚህ ይሄንን የጉልማሳ ትምህርት በአዲስ ቅኝት በኢትዮጵያ ውስጥ የሊትሬሲ ሬታችንን ከማሳደግ አኳያ ግዙፍ የሆነውን የአርሶ አደርና የአርብቶ አደር ኮሚኒቲያችንን ከመጠቀስ አፍራያ ለአርብቶ አደር ትምህርት የሚጠቅመው የእንስሳት ሀብቱን የተሻለ ማድረግ ነው። ትምህርት ለገበሬው ለአርሶ አደሩ የሚጠቅመው የተሻለ ገበሬ ሞር ፕሮዳክቲቭ የሆነ ገበሬ እንዲሆን ማድረግ ነው። ስለዚህ ትምህርት በዚህ መንገድ ተቃኝቶ አዲስ ጥናት የሚቀርብበት ይሆናል።
ለ2013 ትምህርት ዘመን ክልሎችና ከተሞችም እንደየነባራዊ ሁኔታቸው ዝግጅት እያደረጉ መሆናቸውን የአሜሪካ ድምጽ ያነጋገራቸው ኃላፊዎች ገልጿል። አቶ ዘላለም ሙላቱ የአዲስ አበባ ትምህርት ቢሮ ኃላፊ ናቸው። እየተደረጉ ያሉትን ዝግጅቶች አብራርቷል።
ከፍተኛ የሆነ የኮቪድ ስርጭትና ሞት እየተመዘገበ ያለው አዲስ አበባ ላይ ነው። አዲስ አበባ ላይ ያለ ነባራዊ ሁኔታ እንግዲህ ይሄንን ነገር ለመታደግ ተብሎ ትምህርት ቤቶች ለዚህ ቀውስ ጊዜ አስተዳደር ውለዋል። ይሄን ቀውስ ጊዜ አስተዳደር ለማየት ትምህርት ቤቶች ለኳራንታይን፣ ለፖሊስ፣ ለሌሎች አካላቶች መጠቀሚያ ነበሩ። ይሄን እነዚህን የማስለቀቅ ዲስኢንፌክት የማድረግ ለመማር ማስተማር ሂደቱ ምቹ እንዲሆን የማድረግ ስራዎችን እየሰራን ያለ ነው። እንደ ሌሎች ክልል የሚታይበት ሁኔታ አለ ብለን አናስብም። በተለየ መልኩ የተለየ ጥንቃቄ፣ የተለየ ግብአት፣ የተለየ ጊዜ ይፈልጋል የአዲስ አበባ ሁኔታ። ይህን ለማድረግ እንግዲህ ተማሪ ወላጅ ተማሪዎችን ላኩ ብለን ስናነሳ ተማሪዎችን ወደ ትምህርት ቤት የሚልክ ቤተሰብ ምን አይነት መተማመን ይኖረዋል የሚለውን ነገር ትምህርት ቤቱና ወላጅ ማቱን መተማመን ሊኖር ይገባል። ተማሪዎችንም ቤተሰብንም ለአደጋ በማይገልጽ እና ኤክስፖዝ በማያደርግበት መልኩ ቅድመ ዝግጅቶችን እያጠናቀቅን ነው። ይህም ደግሞ በትክክል 100% እርግጠኛ ማድረግ የሚችልበት ጊዜ የተወሰነ ቀናትና ጊዜያት ይፈልጋሉ። እሱን በዚህ እኛን የከተማ አስተዳደሩ ነባራዊ ሁኔታ በመገናዘብ መልኩ ፎርዋርድ እናደርጋለን።
የኦሮሚያ ክልል ትምህርት ቢሮ ኃላፊ ዶክተር ቶላ በሪሶ በአገር ደረጃ ከሚገኙ 26 ሚሊዮን ተማሪዎች ውስጥ ከ10 ሚሊዮን በላይ ተማሪዎች በክልሉ የሚገኙ በመሆናቸው አስፈላጊውን ቅድመ ዝግጅት እያደረግን ነው ሲሉ ገልጿል።
ተጨማሪ ክፍሎችን የመገንባት እርምጃዎችን ወስደናል። 32000 በላይ ተጨማሪ ክፍሎችን ገንብተናል። ተጨማሪ ክፍሎች ብቻ ሳይሆኑ ውሃ መግባት የሚችልባቸው ቦታዎች ውሃ የማስገባት፣ ማብራት የማስገባት፣ ሽንት ቤት የመገንባት ተጨማሪ እነዚህ ነገሮች አድርገናል። መጽሐፍ መሰባሰብ ስራ ሰርተናል። 1 ሚሊዮን መጽሐፍ ተሰባስባለን ብለን ወደ 1.3 ሚሊዮን መጽሐፍ ሰብስበናል። እንግዲህ እነዚህ ክፍሎች ደግሞ ስንገነባ ተጨማሪ አስተማሪዎች ያስፈልጋሉ። እኛ እንደለየ ነው ወደ 24240 አስተማሪዎች ተጨማሪ በአንደኛ ደረጃ ያስፈልጋሉ። እነዚህ የሶስተኛ ዓመት ኮሌጅ ተማሪዎች አሉ። ወደ 25300 ተማሪዎች አሉ። በቂ አስተማሪ ይኖረናል ብለን እናስባለን። እነሱን ጥሪ አድርገናል። ኮሌጆች አሁን ቱቶሪያል ሰጥቶ ወደ ፈተና ይገባሉ። ከዛ ወደ ግዴታ ሲገቡ የአስተማሪ ችግር ይቀለላል። ምዝገባ ጀምረናል። 11.2 ሚሊዮን ልጆችን ለማስተማር ነው ያሰብነው። ከዛ ውስጥ እስከ ትላንት 3.4 ሚሊዮን ልጅ መዝግበናል።
በትምህርት ሚኒስቴር እየተካሄደ ባለው ውይይት ላይ የሚተላለፈው ውሳኔም በነገው ዕለት ለሕዝብ ይፋ እንደሚደረግ ሚኒስቴሩ ገልጿል። ለአሜሪካ ድምፅ ፀሐይ ዳምጦ ነኝ ከአዲስ አበባ።
አሜሪካ ድምጽ መጽሔት ነው ያዳመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። ፀሐይ ዳምጠው ለዘገባው እናመሰግናለን። ወደ ተከታዩ ዘገባ እንለፍ። የኢትዮጵያውያን ዲሞክራሲያዊ ፓርቲ ኢዴፓ ብሔራዊ ምክር ቤት አባል አቶ ልደቱ አያሌው 100 ሺህ ብር ዋስትና አስይዘው ከእስር እንዲፈቱና ጉዳያቸውን በውጭ ሆነው እንዲከታተሉ ፍርድ ቤት ትዕዛዝ ሰጠ። የምስራቅ ሸዋ ዞን ከፍተኛ ፍርድ ቤት የወንጀል ምድብ ዛሬ ባስቻለው ችሎት አቶ ልደቱ አያሌው ለቀረበባቸው ህገወጥ የጦር መሳሪያ ዝውውር ክስ የሚያቀርቡትን የመጀመሪያ ደረጃ መቃወሚያ ለመስማት ለመስከረም 20/2013 ዓመተ ምህረት ተለዋጭ ቀጠሮ ሰጥቷል። ሙክታር ጀማል ቀዱን ያስደምጠናል።
ህገወጥ የጦር መሳሪያ ዝውውር መቆጣጠሪያ አዋጅ ቁጥር 1176 ህዝባር 2012 አንቀጽ 22 እዝባር 3ን ተላልፈዋል ተብለው በመስራቅ ሸዋ ዞን ከፍተኛ ፍርድ ቤት ወንጀል ምድብ ችሎት በአዳማ የቀረቡት አቶ ወልደቱ አያሌው ካለባቸው የጤና እክል እና ከእስር ቤት ውጪ ሆነው ቢከራከሩ ችግር እንደሌለው መታመኑን ከፍተኛ ፍርድ ቤቱ ገልጿል። በአቶ ወልደቱ ላይ የቀረበውን ክስ ተከትሎ በባለፈው የችሎት ክርክር ሁለት የመጀመሪያ ደረጃ መቃወሚያ በክሱ ላይ መቅረቡን የገለጹት የአቶ ልደቱ ጠበቆች በክሱ ላይ የጦር መሳሪያዎች በሚል ብዙ ገላጭ የቀረበው ትክክል አለመሆኑን እና የተገኘባቸው የጦር መሳሪያ አንድ መካሮት ሽጉጥ ብቻ መሆኑን እና በሕጉ ላይ እስከ 1 ዓመት ድረስ ማስመዝገብ አለበት ስለሚል አቶ ልደቱ በወንጀል መጠየቅ የለባቸውም በሚል መቃወሚያ ማቅረባቸውን ገልጸዋል። የከፍተኛ ፍርድ ቤቱ መቃወሚያውን ለማየት ለመስከረም 22/2013 ቀጠሮ የሰጠ ሲሆን ከአቶ ልደቱ አያሌው ጠበቆች አንዱ የሆኑት ቪኦኤ ያነጋገራቸው አቶ አብዱል ጀባር ሁሴን የዋስትና መብታቸው መከበር ትልቅ ምርታ መሆኑን ገልጸዋል።
እንግዲህ እንደኛ የመጀመሪያ ደረጃ መቃወሚያዎቹም ላይ ዛሬ ተዛዝ ቢሰጥልን ኖሮ ደስ ይለን ነበር። ያው አክቹአሊ አሁን እሱም ይደርሳል ለአሁን ለመስከረም 20 ነው የተቀጠረውና የዋስትና መብታቸው መከበሩ በተለይ ካለባቸው የጤና እክል አኳያ በጣም ደስ የሚል ነገር።
በአዳማ የአቶ ልደቱ አያሌውን ችሎት ለመከታተል የተገኙት የኢዴፓ ፕሬዝዳንት አቶ አዳነ ታደሰ ቀድሞውንም ቢሆን የአቶ ልደቱ እስር አግባብ አለመሆኑን ፓርቲያቸው የሚያምን መሆኑን የገለጹ ሲሆን ውሳኔው አቶ ልደቱ ብቻን ሳይሆን የሐሳብ ነጻነትን የፈታ ነው ብለዋል።
በዚህ ረገድ ዛሬ በመፈታቱ ለአጠቃላይ ለትግሉም ሆነ ሐሳብን በነጻነት የመግለጽ መብትን የተፈታበት ዕለት ነው ብለን ስለምናምን በዚህ ዙሪያ ከጎናችን ለነበሩ ለማመስገን እንፈልጋለን። በተለይ ኦሮሚያ ውስጥ እንዴት ጠበቃ ያጣል ብለው ከጎኑ ቆሙ በነጻ ሲከራከሩ ለነበሩት ለጠበቃ አብዱል ጀባር፣ ለጠበቃ መሐመድ እና ለጠበቃ ገመቹ በፓርቲያችን እና በአባሎች ስም ከፍተኛ ምስጋና ማቅረብ እፈልጋለሁ። ከጎናችን ለነበራችሁ ሁሉ እንኳን ደስ አላችሁ ማለት እፈልጋለሁ።
የምስራቅ ሸዋ ዞን ከፍተኛ ፍርድ ቤት ወንጀል ምድብ ችሎት በአቶ ልደቱ አያሌው ጠበቆች የቀረበውን ሁለት የመጀመሪያ ደረጃ መቃወሚያ ጊዜ ወስዶ ከሕጉ ጋር ማመሳከር ስላለበት ለመስከረም 22/2013 መቅጠሩን አስታውቋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዳማ።
ኢትዮጵያ በደቡብ ኦሞ ዞን ያንጋቶም ወረዳ በቱርካና በኩል ከኬንያ ጋር በሚያዋስናት ድንበር ላይ የጸጥታ ኃይል እንደምታሰፍር የክልሉ ምክትል ርዕሰ መስተዳድር አቶ ርስቱ ይርዳው ተናገሩ። ይህንን የርዕሰ መስተዳደሩን ንግግር ጠቅሰው ምክንያቱን ለአሜሪካ ድምጽ ያብራሩት የክልሉ የኮሙኒኬሽን ጉዳዮች ቢሮ ኃላፊ ወይዘሮ ሰናይት ሰለሞን ከኬንያ በቱርካና በኩል ወደ ኢትዮጵያ እየገቡ በደቡብ ኦሞ ዞን የዳሰነች ወረዳ አርብቶ አደሮች ላይ ታጣቂዎች የሚፈጽሙባቸውን ጥቃት ለመከላከል እንደሆነ ተናግረዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ዘገባ ያስደምጠናል።
የኦሞ ወንዝ መጥለቅለቁን ተከትሎ በተፈጠረው የጎርፍ አደጋ በደቡብ ኦሞ ዞን ዳሰነች ወረዳ በ20 ደሴቶች ላይ ይኖሩ የነበሩ 62790 አርብቶ አደሮች ተፈናቅሏል። የክልሉ ርዕሰ መስተዳድር አቶ ርስቱ ይርዳው አርብቶ አደሮቹ የደረሰባቸውን የጉዳት መጠንና ያሉበትን ሁኔታ ቦታቸው ድረስ በመሄድ መመልከታቸውና የተፈናቀሉ ዜጎችን ተወካዮች ማወያየታቸውንም ወይዘሮ ሰናይ ሰለሞን ተናግረዋል።
የተነሱ ሐሳቦች በዋናነት ድጋፍን በሚመለከት ያው የክልሉ መንግስት ከዚህም ቀደም በክልሉ አደጋ ስጋት ኮሚሽን በኩል የተለያዩ ምግብነት የሆኑ ድጋፎችን እየላከ ነው የሚገኘው። የርዕሰ መስተዳደሩ ጉብኝት ግን በተጨባጭ አብሮነትን ለመግለጽ እና ያሉ ችግሮችን በተጨባጭ በአይን ለማየት ህብረተሰቡ ቀረብ ብሎ ለማወያየት የነበረው ህዝቡን ባገኘ ሰዓት ህዝቡ ያነሷቸው የተለያዩ የልማት ኢሹዎች አሉ። ይበት አሁን ባሉበት ሁኔታም በተሻለ መጠን በተሻለ ሁኔታ እንዲቋቋም እና የድጋፍ ከሚደረግበት መንገድ ከድጋፍ እንዲወጡ የሚል ያነሱታለ። እሱ ላይ ቀጣይ ክልሉ መንግስት ከአካባቢው መስተዳደር ጋር በመነጋገር በዛ ላይ እንደሚሰራ ተናግረዋል። ከዛ ውጪ የተነሳው ደግሞ የከብቶች መኖን በሚመለከት ነው። አሁን የአርብቶ አደሩ በርካታ ከብቶችን ያረባል። እነሱ ሲፈናቀሉ አብሯቸው የተፈናቀለ ከብት አለ። እነኚህ የእንስሳቶች አላገኝ መኖ ተመጣጣኝ መኖ ብቻም ሳይሆን ተገቢውን መኖ ኢቭን ነፍስ ለማቆየት አላገኙም የሚል የተነሳው ጥያቄ እሱንም የክልሉ መንግስት ወደ 10 ሚሊዮን ብር ድጋፍ አድርጎ የአስፈላጊው የህጋዊ ጨረታ ሂደት ተካሂዶ የመኖ አቅራቢ ድርጅት ያንን ጨረታ አሸንፎ መኖ እያቀረበ እንዳለ ርዕሰ መስተዳድሩ የገለጹበት ሁኔታ አለ። በአካልም ሄዶ መኖውን የጎበኙበትም ሁኔታ አለ።
በውይይቱ ወቅትም ከኬንያ በኩል ጥቃት የደረሰባቸው መሆኑን ገልጸውላቸው የክልሉ ምክትል ርዕሰ መስተዳድር አቶ ርስቱ ድንበር ጥሰው ከኬንያ በቱርካና በኩል ወደ ኢትዮጵያ እየገቡ በአርብቶ አደሮች ላይ ታጣቂዎች የሚፈጽሙትን ጥቃት ለመከላከል መንግስት የጸጥታ ኃይሎችን በቦታው እንደሚያሰፍር መግለጻቸውን ተናግሯል።
በኬንያ ከቱርካና ጋር ተያይዞ በዛ በኩል የሚደርሱ የተለያዩ ጥቃቶች አሉ። የጸጥታ ችግር አለ። ይህም በዋናነት የግጦሽ ፍለጋ ወደዛ ከብቶች ሲሄዱ ከብቶችን የመስረቅ የመውሰድ አይነት ሁኔታ አለ እና እሱ አንድ መላ ይባልልን ወይም ደግሞ የምንከላከልበት ዘዴ ይበጅልን የሚል ነው አርብቶ አደሩ የጠየቀው። ያንንም ጥያቄ ርዕሰ መስተዳደሩ ተቀብሎ ቅርብ ጊዜ ላይ በቅንጅት ሰርተን በኃይሉ እዚህ አካባቢ ላይ የምናስሰበት ሁኔታ ይኖራል የሚል መልስ ሰጠዋል። ያው በተደጋጋሚ እነሱም የሚያነሱት ከቱርካና በኩል የሚደርሰውን ጥቃት መመከት መቻል አለብን፣ ያው በሌላ ሳይሆን አርብቶ አደሩ የራሱን ከብቶች ግጦሽ ሊያበላ የሚችልበት ቦታ ያለው ቦርደር ላይ ከመሆኑ ጋር ተያይዞ እሱ ተነስቶ በዛ መንገድ ምላሽ ሰጥተዋል። ያው የህዝቡን ደህንነት መጠበቅ አንዱ የክልሉ መንግስት ኃላፊነት ከመሆኑ ጋር ተያይዞ ማለት ነው።
በሌላ በኩል ደግሞ በደቡብ ክልል በኮንሶ ዞንና በአለልዩ ወረዳ መካከል ተፈጥሮ የነበረው የመሬት ይገባኛል ግጭት ረግቦ አሁን አንጻራዊ ነው ወዳሉት ሰላማዊ ሁኔታ መመለሱን የክልሉ የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ ወይዘሮ ሰናይ ሰለሞን ተናግረዋል።
ከተወሰኑ ወራቶች በፊት ያንን ግጭት ለመፍታት ወደ ቦታው ተንቀሳቅሰው የአካባቢውን የአገር ሽማግሌዎችና ሌሎች ከማህበረሰቡ የተውጣጡ አካላትን ለማወያየት ጥረት ተደርጎ በእርቅ እንዲፈታም የተለያዩ ሽማግሌዎችን ከሁለቱ ወገን የማዋቀርና ያው የሰላም አስፈላጊነት ላይ የመተማመን ተደርሶ ነው የተወጣው። ያው ከዛ በኋላ አንድ በዛን ጊዜ በውይይቱ ወቅትም ይነሱ የነበሩ ሀሳቦች የተለየ ፍላጎት ያለው አካል እኛ መሀል የተቀላቀላል የሚል አርሶ አደሩ ያነሳ ነበረ። እነኝን አካላት የመለየት እና አሳልፎ ለህግ የመስጠት ስራ መስራት አለበት ማህበረሰቡ የሚል በክልሉ መንግስት በኩልም ተቀምጧል። ያንን አጠናክሮ በተለይ የተዋቀረው እርቅ እንዲያደርጉ የተዋቀሩ ሽማግሌዎች አካባቢ ምናልባት ስራውን በእነሱ ደረጃ ለማስኬድም የገጠመ ችግር ቢኖር ይሁን ብዙ መረጃ ባይኖረኝ ምሱ ላይ ተመልሶ ግጭቱ ያገረሸበት ሁኔታ አለ። ግጭቱ ግን ካገረሸ በኋላ የክልሉ መንግስት የአስፈላጊ የጸጥታ አካል ኢቭን ኃይል ጭምር በመጨመር ሊረጋጋ የማድረግ ሁኔታ አለ። ያው የፍላጎት ግጭት ስለሆነ ሁለቱ መካከል ላይ ያለ የወሰን ይገባኛል ፍላጎት ግጭት ስለሆነ ፈጥኖ ለማረጋጋት አስቸጋሪ የሆነበት ሁኔታ አለ። ግን የክልሉ መንግስት በተቻለ መጠን የጸጥታ አካሉን ተጠቅሞ በቅርበት እየሰራ እንዳለ ለመግለጽ ነው።
የኮንሶ ዞንና የአለልዩ ወረዳ አዋሳኝ ቀበሌያት ወደ ግጭት የተገቡት ከሐምሌ 10 2012 ዓ.ም ተመረጠ አንስቶ ሲሆን ከሁለቱም በኩል የ25 ሰዎችን ህይወት የተቀጠፈና ከ20ሺ በላይ ዜጎችን ያፈናቀለ በከባድ የጦር መሳሪያዎች ጭምር የታገዘ መሆኑም ተገልጧል። ግጭቱ አንዴ የረገበ ሌላ ጊዜ ደግሞ ያገረሸ ጉዳት ሲያደርስ ቆየ ሲሆን አሁን ጉዳዩ በባህላዊ የግጭት አፈታት ስርዓት እርቀ ሰላም ለማውረድ ጥረት እየተደረገ መሆኑም ተናግሯል። በተመሳሳይ የጸጥታ ችግር የነበረባቸው የክልሉ ምዕራብ አካባቢዎችም በአንጻራዊ ሰላም ውስጥ እንደሚገኙ ለቪኦኤ ያስታውቀዋል።
ክልሉ ላይ ባለው ደረጃ በእኛ እንትን መረጋጋት ሁኔታ አለ የሚል ነው። መረጋጋት አለ ብለን ስንል ለምሳሌ ምዕራብ አካባቢ አለ የጸጥታ ክፍተኛ የሆነ ችግር ነበረ። እሱን በተቻለ መጠን እዛ አካባቢ ለማረጋጋት በርካታ ስራዎች ተሰርቷል። የጸጥታ ኃይሉ፣ የአካባቢ ጸጥታ ኃይል ከክልል ሄደ ኢቨን ከመከላከያ ሰራዊትም ጭምር አስገብቶ የአካባቢውን ወጣትና የሀገር ሽማግሌዎች ሃይማኖት አባቶች ይዞ በምክክር የመፍታት አስፈላጊው የህግ እርምጃ ሲያስፈልግ ደግሞ እሱ ላይም የተለያዩ ያው ከዚህ ቀደም እንዳልነው የአመራሮችንም ጭምር እጃቸው የነበረበትን ቁጥጥር ስር በማዋል የተለያዩ እርምጃዎችን በመውሰድ ለማረጋጋት ተሞክሯል።
በክልሉ የጸጥታ ችግር እንዲፈጠር ያደረጉ አካላት በህግ እንዲጠየቁ እየተደረገ ነው ብሏል።
ኮንሶና አሌ ላይም እንደዛው ክብር መስተዳድሩ ሄዶ በሚያወያይበት ወቅትም ከዛም በፊት ችግር ያለባቸውን ሰዎች በተቻለ መጠን ቁጥጥር ስር ለማዋል ጥረት ተደርጓል። ከሁለቱም ሳይድ ማለት ነው። ከኮንሶም ከአሌ በኩል የችግር ያለባቸውን አመራሮች እና የተወሰኑ የጸጥታ አካላትንም እንደዚሁም ደግሞ ከአርሶ አደሩም ቁጥጥር ስር ለማዋል የተሞከረበት ማለት የቁጥጥር ስር ለማዋል የተሄደበት ርቀት አለ። ግን ችግሩን በመሰረታዊነት ፈቷል ወይ የሚለው እስቲል ቀሪ ስራዎች አሉ። ከመሰረቱ ችግር የቀረፈ ሰላም ወርዷል ማለት አይቻልም። ግን የነበረበትንም ደግሞ ማየት ተገቢ ስለሆነ በፊት ከነበረው የጸጥታ ችግር በክልሉ ላይ የአንጻራዊ የሆነ መረጋጋትና ሰላም መጥቷል ማለት ይቻላል።
የአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታንን ለዘገባው እናመሰግናለን። ዝግጅቶቻችንን በዌብሳይታችን መከታተል ለምትፈልጉ አድማጮች amharic.voanews.com ላይ እንገኛለን። በፌስቡክ @voanews፣ በትዊተርም እንዲሁ #voanews ብላችሁ ፈልጉን፣ ተከተሉን፣ ተወያዩ፣ ተነጋገሩ፣ አስተያየቶቻችሁንም አካፍሉን። በእጅ ስልካችሁ voa.horn.mobi ላይም ስርጭቶቻችንን ታገኛላችሁ። ወደ ተከታዩ ዘገባ እንለፍ። የጠቅላይ ፍርድ ቤት ዳኛ የነበሩት ሩት ቤደር ጊንስበርግ ህልፈት 6 ሳምንት ብቻ በቀረው የአሜሪካ ፕሬዝዳንት ምርጫ ወቅት እሳቸውን ለመተካት የሚደረግ ትልቅ የፖለቲካ ተጋድሎ አስነስቷል። ፕሬዝዳንት ዶናልድ ትራምፕ ክፍት ቦታውን በፍጥነት ለመሙላት የሚያደርጉት ጥረትና የዴሞክራቱ የምርጫ ተፎካካሪያቸው ጆ ባይደን አሸናፊው ፕሬዝዳንት እጩ እንዲያቀርብ የሚያስተላልፉት ጥሪ ከጤና ጉዳዮች አንስቶ እስከ ውርጃ መብት ድረስ ፍርድ ቤቱ በቀጣይ የሚወስን ባቸውን ወሳኝ ጉዳዮች ለመራጮች የሚያስታውስ ነው። ዘገባው የብራያን ባህደር ነው። ስምንሽ የቆየ ታቀርባለች።
የዲሞክራት ፓርቲ ውጪ ተመራጭ ጆ ባይደን እሁድ ለት ከፔንሲልቬኒያ ባስተላለፉት መልእክት የነጻነት ተምሳሌት የሆኑትንና አርብ ለት ህይወታቸው ያለፈውን ሩት ባደር ጊንስበርግን ለመተካት እጩ ማቅረብ ያለበት በህዳሩ ምርጫ የሚያሸንፈው ፕሬዝዳንት እንዲሆን የአሜሪካው የሴኔት ምክር ቤት ውሳኔ እንዲያሳልፍ ጠይቀዋል።
The voters should make it clear on this issue, as so many others, the power in this nation resides with them, the American people, the voters.
መራጮች ይህንንና ሌሎች ጉዳዮችን በተመለከተ አቋማቸውን ግልጽ ማድረግ አለባቸው። የዚህ ሀገር ስልጣን ያለው በአሜሪካ ህዝቦችና በመራጮች እጅ ነው።
ፕሬዝዳንት ዶናልድ ትራምፕ ሰኞ ዕለት ባደረጉት ንግግር ደግሞ በዚህ ሳምንት ሴት እጩ እንደሚያቀርቡ ተናግረዋል። ይህ ውሳኔያቸው ከከተማ ወጣ ብለው ከሚኖሩ ሴት መራጮችና የጽንስ መቋረጥን የሚቃወሙ ወግ አጥባቂ ደጋፊዎቻቸው ይሁንታን እንደሚያስገኝላቸው ተጠቁሟል።
I'm just doing my constitutional obligation. I have an obligation to do this.
ህገ መንግስታዊ ግዴታዬን እየተወጣሁ ነው። ይህንን የማድረግ ግዴታ አለብኝ።
ጥረታቸው ከተሳካላቸው ፕሬዝዳንት ትራምፕ በመጪው ምርጫ ቢያሸንፉም ባያሸንፉም 6-3 ሆኖ የሚመራው የወግ አጥባቂ ጠቅላይ ፍርድ ቤት ከስልጣን ዘመናቸው አልፎ የሚኖር ስኬታቸው ይሆናል። በቨርጂኒያ ዩኒቨርሲቲ የሚገኝ ሚለር ተቋም ውስጥ የፕሬዝዳንታዊ ጥናት ዳይሬክተር የሆኑት ባርባራ ፔሪ ሂደቱን ሲገልጹ እንዲህ ይላሉ።
They can be impacting the court and American politics and government for decades after a president has appointed them.
የሰየማቸው ዳኞች ፕሬዝዳንቱ ከስልጣኑ ከተነሳም በኋላ ቢሆን ለቀጣዮቹ 10 ዓመታት በፍርድ ቤት በአሜሪካ ፖለቲካና በአጠቃላይ መንግስት ላይ ተጽዕኖ ማሳደራቸውን ይቀጥላሉ።
ዲሞክራቶች ወግ አጥባቂው ፍርድ ቤት በፌደራል ደረጃ አስገዳጅ ሆነውና ቀደም ያለ የጤና ችግር ያለባቸው ሰዎች የሚያገኙትን የህክምና አገልግሎት ሊሽር ይችላል የሚል ስጋት አላቸው። ለሴቶች የተሰጠውን ጽንስ የማቋረጥ መብትና ለተመሳሳይ ጾታ የተፈቀደውን ጋብቻ አደጋ ላይ ይጥላል። ለሰራተኞችና ለአካባቢው የሚደረገውንም ጥበቃ ወደ ኋላ ይጎትተዋል ሲሉም ይገልጻሉ። ፕሬዝዳንት ትራምፕ ለጠቅላይ ፍርድ ቤት ዳኛ እንዲሆኑ የሚያቀርባቸውን እጩ ከህዳር ምርጫ በፊት እንዲያጸድቅላቸው ሪፐብሊካኖች የሚበዙበትን የሴኔት ምክር ቤት ጠይቀዋል። ነገር ግን የማጽደቁ ሂደት ባይደን አሸንፈውም ቢሆን ከምርጫ በኋላ በሚኖረው የሽግግር ጊዜም ሊሆን ይችላል። ዲሞክራቶች ተተኪ የመሰየሙን ሂደት በምን መልኩ ሊያዘገዩት እንደሚችሉ ግልጽ ነገር የለም። እስካሁን ድረስ ምርጫ በተቃረበበት ወቅት ባዶ ቦታውን ለመሙላት የሚደረገውን ጥረት የተቃወሙ የሪፐብሊካን ፓርቲ ተወካይ ሴኔተሮች የአላስካ ተመራጭ የሆኑት ሊዛ ሞርኮውስኪና የሜን ተወካይ የሆኑትና በድጋሚ ለመመረጥ የራሳቸው ትንቅንቅ የሚጠብቃቸው ሱዛን ኮሊንስ ብቻ ናቸው። የሴኔቱ ምክር ቤት የትራምፕን ምርጫ እንዲጥለው ግን ቢያንስ 4 ሪፐብሊካኖች ከዲሞክራቶች ጎን መቆም አለባቸው። እስካሁን የተሰበሰበው የህዝብ ድምጽ ባይደን እየመሩ እንደሆነ ያመለክታል። በወደርሽኝ መሃል መራጮች ድምጻቸውን ለማን መስጠት እንደሚገባቸው ገና እየወሰኑ ባሉበት ወቅት ግን በድንገት ወደ ጠቅላይ ፍርድ ቤት የዞረው ትኩረት የፕሬዝዳንታዊ ምርጫውንና የተወሰኑ የሴኔት መቀመጫዎችን ለመሙላት የሚደረገውን ፉክክር ምን ያህል እንደሚቀይረው ገና አልታወቀም።
ፍራስቲንግና በሃምስ ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭት ነው እየተከታተላችሁ ያላችሁት። ዝግጅታችንን በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ይቻላል። አድማጮች ተዘዋዋሪውን የስልክ ቁጥራችንን እናስታውሳችሁ 2022059942 በመደወል በውስጥ መስመር 14 በተቀረጸው የድምጽ መመሪያ መሰረት መልእክት ካስቀመጣችሁ ይደርሰናል። horn@uenews.com የኢሜል አድራሻችንንም ተጠቀሙ። የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ፣ አዘጋጅ ትዝታ በላቸው፣ እያስተናገድኳችሁ ያለሁት ደግሞ ጽዮን ግርማ ነኝ። እስከ ምሽቱ 4 ሰዓት አብረናችሁ ነን። አብራችሁን ሁኑ። ወደ ተከታዩ ዘገባ እንለፍ። ንግድና ምጣኔ ሀብት። በጠቅላይ ሚኒስትር አብይ አህመድ አስተዳደር የብልጽግና ወይም የለውጥ ጊዜ የተባለ በሚጠራው የሁለት አመታት ጊዜ ውስጥ ኢኮኖሚው ያሳየውን ለውጥና አሁን የሚገኝበትን አጠቃላይ ቁመና የምንዳስስበት ዝግጅት ነው። በለውጥ ሂደቱ የታዩ መሻሻሎችና መሰናክሎች ከሀገር በቀል የኢኮኖሚ ማሻሻያ ትግበራው አንስቶ ግዙፍና ጅምር ፕሮጀክቶችን በማስቀጠል የሀገርና የውጭ ንግድን ሚዛን በመጠበቅ የዋጋ ንረትና ግሽበትን በማስተካከል የፋይናንስ ሴክተሩን እንደገና በማቃናትና ከሁሉም በላይ ደግሞ በኮቪድ-19 ወረርሽኝ ወቅት የመጣውን ድርብ ፈተና በመሻገር ረገድ እየታዩ ያሉ አፈጻጸሞችና ሰሞኑን የተደረገውን የገንዘብ ኖቶች ለውጥም የምናይበት አግባብ ይኖራል። በዚህ ውይይት በውይይቱ የኢትዮጵያ ገንዘብ ሚኒስቴር ዴታ ዶክተር ኢዮብ ተካልኝ የኢትዮጵያ ኢኮኖሚስት ባለሙያዎች ማህበር ፕሬዝዳንትና በአዲስ አበባ ዩኒቨርሲቲ የኢኮኖሚስት ምሁር ዶክተር ታደለ ፈረደ እንዲሁም የማክሮ ኢኮኖሚስቱ ባለሙያ ዶክተር ኢዮብ ተስፋዬ ናቸው። እንግዶቹን ያወያየው ደረጀ ደስታ ነው። ውይይቱ ቀጥሎ ይቀርባል።
እናስተላልን አድማጮቻችን በዚህ ውይይት አብረውን የሚቆዩት ሶስት እንግዶቻችን ሲሆኑ እነሱም የኢትዮጵያ ገንዘብ ሚኒስትር ዴታ ዶክተር ኢዮብ ተካልኝ የኢትዮጵያ ኢኮኖሚስት ባለሙያዎች ማህበር ፕሬዝዳንትና በአዲስ አበባ ዩኒቨርሲቲ ኢኮኖሚክስ ምሁር ዶክተር ታደለ ፈረደና የማክሮ ኢኮኖሚስቱ ባለሙያ ዶክተር ኢዮብ ተስፋዬ ናቸው። ሶስቱንም በአሜሪካ ድምጽ ራዲዮና አድማጮቻችን ስም አመሰግናለሁ። ለውይይታችን መነሻ የኢትዮጵያን ፊዚካል ፖሊሲ እና የፋይናንስ ዘርፍ የተመለከቱ ጉዳዮችን ሚኒስትር ዴታነት እየመሩ ወዳሉት ዶክተር ኢዮብ ተካልኝ እንሄዳለን። አሁን በመንግስት እየተከናወነ ባለው የአገር በቀል የኢኮኖሚ ማሻሻያ ፕሮግራም ላይ ጉልህ አስተዋጽኦ ካላቸው ሰዎች መካከል አንዱ እንደመሆነው መጠን የለውጡ አሻራ ወይም መለያ የሆኑ ዋና ዋና የኢኮኖሚ ፍሬዎች ምንድናቸው? እነዚህ ፍሬዎች የሚሏቸው ውጤቶች የተገኙት እንዴት ነው? የኢኮኖሚ ማሻሻያ ሪፎርም ተደርጓል? ከተደረገስ በምን ጉዳዮች ነው? ዶክተር ኢዮብ ተካልኝ
አመሰግናለሁ። እንግዲህ የሀገር በቀል ኢኮኖሚ ማሻሻያው በአጠቃላይ ምን ምን እይታዎች አሉት ከሚለብኝ ጀምር ጥሩ ነው የሚሆነው። የኢትዮጵያን ኢኮኖሚ ሰፋ አድርገን ብናየው እንግዲህ ከለውጡ ማግስት በተደረገው ግምገማ ኢኮኖሚው በርካታ ተግዳሮቶች እንደነበረ ያየንበት ነው። ይሄ ጥቅል ኢኮኖሚ አንዳንዶቹ አብይ ኢኮኖሚ ይሉታል። የአብይ ኢኮኖሚ ሚዛን መዛባት ትልቁ ኢኮኖሚ ተግዳሮት ነበር። በሌላ በኩል ደግሞ ኢኮኖሚው ሲሪየስ የሆነ አሳታፊነትና የእጅ በቃሚነት ችግሮች ነበሩበት። እነዚህን ችግሮች እንዴት እንቅረፍ የሚለው ግምገማ የኢኮኖሚውን ችግሮች ብቻ ሳይሆን እድሎችን ማሳየት ስለነበረ በአጠቃላይ በሶስት ዘርፎች የተከፈሉ የማሻሻያ ስራዎች ናቸው ሲሰሩ የነበረ። የአብይ ኢኮኖሚ የማክሮ ኢኮኖሚ ማሻሻያዎች፣ የዘርፍ ማሻሻያዎች እንዲሁም የመዋቅራዊ ችግሮችን የኢኮኖሚ ውስጥ ያሉ መዋቅራዊ ችግሮችን የምንፈታበት ማሻሻያ ነው ሲሰራ የቆየው። የኢኮኖሚ ማሻሻያው በጣም ሜጀር ዲፓርቸሮች አሉት። በእይታ ረገድም በጣም የተለየ አፕሮች ነው የተከተለው። ምናልባት እነዚህን ማንሳቱ ጠቃሚ ስለሚሆን እነዚህን አንስቼ ወደ አንድ ጥያቄ እመጣለሁ። ከዚህ በፊት የተከተልነው የፋይናንሲንግ ሞዴል በጣም ሲሪየስ የሚባል የጥቅል ኢኮኖሚ መዛባት አምጥቶ ነበር በኢኮኖሚያችን ላይ። ስለዚህ ያንን አይቶ አጠቃላይ የፋይናንስ ምንጩን የመቀየር እንዲሁም ደግሞ ኢኮኖሚው በተወሰኑ ዘርፎች ላይ ብቻ የተንጠለጠለ በአንድ ጊዜ ግብርና በር፣ በሌላ ጊዜ ኢንዱስትሪ መር እየተባለ ነገር ግን ኢኮኖሚ ውስጥ ያለውን አቅም በሙሉ ሊያወጣው የሚችል መልኩ ሙሉ የሆነ የኢኮኖሚ እይታ አልነበረውም። በሌላ በኩል ደግሞ በጣም አግላይ የሆኑ የፖሊሲ አስተሳሰቦች ነበሩ። አግላይ ስንል በአንድ በኩል የግሉን ሴክተር ያለውን ሙሉ አቅም በኢኮኖሚ ውስጥ ይዞ እንዳይገባ ያገደ ነበር የነበረው። ዛሬ መድረክ ላይ ያሉ ምሁራንን ጨምሮ ደግሞ ምሁራን በሀገራቸው ሀሳብ ላይ የተለየ ሀሳብ እንዲያመጡ የሚፈቅድ ድባብ አልነበረም። በሌላ በኩል ደግሞ ኢዝኒያ የተንሸዋረረ እይታ አንዱን ዘርፍ ብቻ ባየንበት ሁኔታ ብንመጣ፣ ለምሳሌ ግብርና ባይንላርጅ የሰብል ግብርና ላይ ብቻ ነበር ትኩረት የነበረው። ያ ራሱ ደግሞ በአግባቡ እንዲዘምን አልተደረገም ነበር። የፋይናንስ ስርዓታችን በአጠቃላይ የኢኮኖሚ እድገቱን ዘላቂ በሆነ ሁኔታ ፋይናንስ ማድረግ በሚችል መልኩ የተደራጀ አልነበረም እና እነዚህን እንግዲህ በርካታ ነገሮች መሰት ይቻላል። ይህንን እይታ ሙሉ በሙሉ በቀየረ መልኩ እንግዲህ የኢኮኖሚ ማሻሻያ ሲደረግ የቆየው። አሁን ኤርሊ ሳይንስ የኢኮኖሚ ማሻሻያ ትልቅ ውጤትን እያመጣ እንዳለ ያየንበት ሁኔታ ነው ያለው። እንግዲህ በጥቅሉ ብሮደር ነገር ስለሆነ ጠየቀኝ እዚህ ጋር ላቅም እና ስፔሲፊክሊ ምን ምን ነገር ተገኘ የሚለው ላይ ጥያቄ ካለ እመለስበታለሁ።
ሌሎች ምናልባት በኋላ ላይ አስተያየታቸው የሚሰጡበት ይሆናል። እስቲ አሁን ወደ ዶክተር ታደለ ፈረደ ልሂድ እና አሁን ዶክተር ታደለ አሁን ዶክተር ኢዮብ ተካልኝ የሰጡትን ማብራሪያ ሰምተዋል። እርስዎ የኢኮኖሚክስ መምህርና ባለሙያ ብቻ ሳይሆኑ የኢኮኖሚስቶች ማህበር ፕሬዚዳንትም ኖት። የኢኮኖሚክስ ማህበሩን ብዙ ጊዜ የምክክር መድረኮችና ውይይቶችን ማዘጋጀት ብቻ ሳይሆን የኢኮኖሚ ትንባያዎችንም ያወጣል፣ ገምጋሚ ጽሁፎችንም ያዘጋጃል እና በእርሶ አመለካከት አሁን ያለውን አጠቃላይ የኢትዮጵያ ኢኮኖሚ ቁመና እንዴት ይገልጹታል? ዶክተር ታደለ
አመሰግናለሁ። በመጀመሪያ ይህን አሁን ሰጡ አስተያየት የግል አስተያየት ነው። አዲስ አበባ ዩኒቨርሲቲ ወይም ደግሞ የኢትዮጵያ ኢኮኖሚክስ ባለሙያዎች ማህበር የሚወክል አይደለም። በግሌ እንደ ባለሙያ የምሰጡ አስተያየት ነው። አሁን ያለው የኢትዮጵያ ኢኮኖሚ ምን ይመስላል? ይሄ በጣም ሰፊ የሆነ ጥያቄ ነው። ይህንን ለማየት ምናልባት ዋና ዋና የኢኮኖሚ አመልካቾችን ማየቱ ጠቃሚ ይመስለኛል። ይሄ አንዱ የኢኮኖሚ እድገት የሚባለው ነው። አሁን የኢትዮጵያ ኢኮኖሚ እድገት ምን ላይ ነው ያለው? እንዴት ነው ያለው የሚለው ነገር አንዱ ተቋሚ ነው። እንግዲህ በተለይ በአሁኑ ወቅት ብዙ ነገሮች አሉ። አንደኛ ኮቪድ-19 ያለው አንድበት ወቅት ነው። ይሄ ኮቪድ ደግሞ ብዙ ምስቅልቅል ፈጥሯል። ለኢትዮጵያ ብቻም ሳይሆን በዓለም አቀፍ ደረጃ እና ይሄ ኮቪድ-19 ኢኮኖሚን በከፍተኛ ሁኔታ አቀዛቅዞታል፣ አዳክሞታል። ስለዚህ ይሄ አንዳንድ የተደረግናቸው ጥናቶች እና ትንዳዎች የኢኮኖሚ እድገቱ በዚህ በኮቪድ ምክንያት ብቻ በ0.6 እና በ2.6 በመቶ መካከል ሊያድግ እንደሚችል ነው የትንበያ ጥናቶች የሚያመላክቱት። ይሄ እንግዲህ ኮቪድን ማዕከል ያደረገ ትንበያ ነው። ምናልባት አሁን ላይ በሀገራችን በርካታ ከኮቪድ-19 በተጨማሪ ሌሎች ችግሮችን ኢኮኖሚውን እየተፈታተኑ ይገኛሉ። አንደኛው የውስጥ አለመረጋጋት በአንዳንድ ክልሎች እየተፈጠሩ ያሉት ግጭቶች፣ አለመረጋጋት ኢንቨስትመንትን በከፍተኛ ሁኔታ እየጎዳው ይገኛል። ይህም ደግሞ ኢንቨስትመንት የሚገፋ ያሉትንም የሚያቀጭጭ ስለሆነ በከፍተኛ ሁኔታ ለኢኮኖሚው ትልቅ ፈንቃ ሆኗል። ሁለተኛው የአንበጣ መንጋ ተያይዞ የመጣው ነው። ከዚህ ከኮቪድ ጋር ተጨምሮ ያለው ነው። ይሄ ያንበጣ ደግሞ በተለይ በግብርናው ላይ ከፍተኛ የሆነ ጉዳት አስከትሏል። ይሄን በአጠቃላይ በኢኮኖሚ ላይ የሚያሳድረው አሉታዊ ተጽዕኖ ከፍተኛ ይሆናል። ሌላኛው አሁንም እያየን ያለ ነው፣ ምናልባት ከዚህ ከክረምቱ ጋር ተያይዞ ጎርፍ እያስከተለ ያለው አደጋ ነው። ይህም በርካታ ኢንቨስትመንት ከጥቅም ውጭ እያደረገ ነው። ብዙ አካባቢዎችም እየጎዳ ይገኛል እና ይሄ በአጠቃላይ ኢኮኖሚን የሚጎዱ የኢኮኖሚ ሳንካ ናቸው። ሌላኛው እዚህ ጋር ተያይዞ የሚታየው ሌላኛው አመልካች የዋጋ ንረት ነው። እንደሚታወቀው ይሄ በተለይ አሁን በኢትዮጵያ ላይ ያለው ከፍተኛ የሆነ የሸቀጦች ዋጋ መናር ይታያል። ከ20% በላይ ነው አሁን ያለው። ይሄ ደግሞ በአመዛኙ ስንተነት ነው አሁን በቅርብ አደረግነው ጥናት በተለይም ደግሞ በ2017-20 እንደ ፈረንጆች አቆጣጠር ይህ ባሉት ዓመታት ዛሉ በአጠቃላይ ይህን የዋጋ ንረት የሚያመጡት ምግብ ነክ የሆኑ የዋጋ ጭማሪዎች ናቸው። ይሄ እንግዲህ በከፍተኛ ሁኔታ የሰውን የኑሮ ሁኔታ እየጎዳ ይገኛል። ኢንቨስትመንት እንደዛው ልክ ይጎዳል። ይሄ ይህን የዋጋው መንስኤዎች በርካታ ናቸው። አንደኛው ከገንዘብ ጋር አስፈላጊ ገንዘብ በኢኮኖሚ ውስጥ መኖሩ ነው። ሁለተኛው ደግሞ በቂ አቅርቦት አለመኖሩ ነው። ሶስተኛው ደግሞ ከተቋማዊ አሰራር ቅንጅት ጉድለት ጋር ተያይዞ የሚመጡ ጉዳዮች ናቸው እና እነዚህን ነገሮች ጥናቱ ይጠቁማል። ሌላኛው ተቋሚ ስራ አጥነት ነው። ይሄ ስራ አጥነት በሀገራችን ከፍተኛ የራስ ምታት ነው ለመንግስትም ለሀገሪቱ። በተለይም ደግሞ ከፍተኛ ቁጥር ያለው ስራ አጥ ወጣት መኖሩ፣ በተለይ ደግሞ የተማረ ስራ አጥ እየበዛ ነው ያለው ሀገራችን። ይሄ ደግሞ ከፍተኛ የሆነ ቅድም ለጠቀስኳቸው ምክንያቶችም አለመረጋጋትም የራሱ አስተዋጽኦ እንደሚያደርግ ይጠበቃል። ሌላኛ መልካች በውጭ ምንዛሬ ላይ ክምችት ያለ ጉዳይ ነው። ይህም ራሱ አሁን የተፈጠረ ነገር ሳይሆን በፊትም የነበረ አሁንም ደግሞ በስፋት ከፊ ሆኖ እየነካ ያለ ችግር ነው። ይሄ ደግሞ ብያዘው ወደ ውጭ ምልካቸው ምርቶች ነው። ወደ ውጭ ምልካቸው ምርቶች በአይነትም በጥራትም በመጠንም አነስተኛ መሆናቸው፣ ምንም ለውጥ ያላመጡ መሆናቸው፣ በተወሰኑ የግብርና ምርቶች ላይ ተንጠለጠለ መሆኑ የውጭ ምንዛሬውን እና ክምችቱን ከዚህ ጋር ተያይዞ የውጭ ዕዳ ጫና ነው። በፊት የተለያዩ ፕሮጀክቶች ሀገሪቱ የተበደረቻቸው ብድሮች አሉ ከዓለም አቀፍ ፋይናንስ ተቋማት ከልማት አጋሮቻችን የተበደርናቸው አሉ። እነሱም በወቅቱ ባለመከፈላቸው ምክንያት የውጭ ዕዳውን ጨምረውት ይገኛሉ እና በጥቅሉ እነዚህም እንዲያው መሰረታዊ የሆኑ ተቋሚ እርምጃ ብንወስዳቸው አሁን ያለው ሀገሪቱ ያለችው ኢኮኖሚ መልካም የሚባል አይደለም። እንግዲህ እነዚህ ችግሮች አሁን የተፈጠሩ አይደለም፣ ሲንከባለሉ የመጡ ሲከማቸው የመጡ ናቸው። አሁን ደግሞ በከፍተኛ ሁኔታ እየተከማቸው ያሉ የኢኮኖሚ ሳንካዎች ናቸው።
እንግዲህ ያነሷቸው በርካታ ጉዳዮች ናቸው። ምናልባት በቀጣይ ጥያቄዎች ወይም ውይይቶች ሊነሱ ይችላሉ። የኢኮኖሚ ጉዳዮች ያው ባለሙያዎች እንደምታውቁት በጣም ተያያዥና እርስ በራሳቸው አንዳቸው በአንዳቸው ውስጥ ሊብራሩ የሚችሉ በጣም የተገናኙና የተወሳሰቡ ነገሮች መሆኑን አድማጮች ይገነዘባሉ ብዬ ተስፋ አደርጋለሁ። አሁን ወደ ዶክተር ኢዮብ ተስፋዬ ወደ እርሶ ደግሞ ልምጣና እርሶ የማክሮ ኢኮኖሚስት ባለሙያ ሲሆኑ በዓለም አቀፍ ድርጅትም ውስጥ ይሰራሉ። ኢትዮጵያ መንግስት የፋይናንስ ተቋማትም ውስጥ በቦርድ አባልነት እየተሳተፉ ያገለግሉ እንደነበር አሁንም ያገለግላሉ ይመስለኛል። ብዙ ጊዜ ደግሞ በሚደረጉ የኢኮኖሚ ነክ ስብሰባዎችና መድረኮች ላይ ስለ ማክሮ ፋይናንስ ፖሊሲዎች ለውጥ አስፈላጊነት ያነሱ መንግስትንም ባለሙያችንም ይሞግታሉ። ማክሮ ፋይናንስን በሚመለከት በአገሪቱ ሊኖር ይገባቸዋል የሚሏቸው ዋና ዋና የፖሊሲ ሐሳቦች ማሻሻያዎች ወይም ለውጦች ምንድናቸው? ከነ ምክንያታቸው ሊነግሩን ይችላሉ?
Well, thank you very much, ደረጀ. እኔ ዶክተር ኢዮብ ተካልኝም ዶክተር ታደለ ያነሱትን ሪንፎርስ በማድረግ ነው ወደ ሶሉሽን መሄድ የምፈልገው። ግን የሚሰጠው አስተያየት የግሌል አስተያየት ነው። ቀደም ሲል አጠቃላይ ልማትን ከማስፋፋት ጉጉት የተነሳም ይሁን ወይም የፖለቲካል ሌጂትመሲን ለማግኘት በሚፈልግ ይሁን ሁለት የጎዘን ትራንስፎርሜሽን ፕላን የሚባሉ ፕላኖች ቀደም ሲል በነበረው መንግስት ወጥተው እንደነበር ይታወሳል። በዚህም ምክንያት የሀገሪቱ GDP grows 10% ለረጅም ጊዜ የተባለ ሲነገርና እንዲሁም አንዳንድ ዓለም አቀፍ ተቋማትም ሲያሞካሹት ነበር። ሆኖም ግን sustainable ሆኖ ሊቀጥል አልቻለም። መሰረታዊ የሆነውን የሀገሪቱን ፕሮብሌም አልፈታም። ሀገሪቱ ውስጥ እንደተነሳው የከፍተኛ ዋጋ ግሽበት፣ የፊስካል ዴፊሲት፣ የንግድ ሚዛን ጉድለት ዴፊሲት፣ የውጭ ዕዳ ጫና የሁም አንኢምፕሎይመንት እና ሰፊ የሆነ ኢንካም ኢንኢኳሊቲስ በከፍተኛ ሁኔታ ይስተዋላል። ይህን ያመጣው እንግዲህ ሚስጋይድድ የነበረው የኢኮኖሚ ለማስተሳሰር የፋይናንሲንግ ሞዴሉ ነው። ይህም ሚስጋይድድ የሆነ የፋይናንሲንግ ሞዴል ተተኮረው ሀገሪቱ የቁጠባ መጠን ዝቅተኛ ስለሆነ በብድር ሀገር ውስጥ በሚደረግ ብድር የሚገኝ ብድር ነው። ከዚህ በተጨማሪ ሊካሄዱ የነበሩት ፕሮጀክቶች በጥናት ላይ ያልተመሰረቱ፣ አዋጭነት የሌላቸው፣ ፕራዮሪቲ የሌላቸው፣ የፕሮጀክት ማኔጅመንት የፕሮጀክት ካፓሲቲ የሌለበት፣ በአንድ ጊዜ በርካታ ፕሮጀክቶችን የመጀመር የማስፈጸም አቅም ሳይኖር፣ እነዚህ በሙሉ ብክነትን አስከትለዋል፣ ወጪን አስከትለዋል፣ ኢንኤፊሽንሲ እና ኮራፕሽን እንዲስፋፋ ምክንያት ሆነዋል። ሆኖም ግን እነዚህን ፋይናንስ ለማድረግ የተካሄደበት መንገድ ሲሪየስ የሆነ ዋጋ ግሽበት እና የብር ምንዛሪ እንዲዳከም በከፍተኛ ሁኔታ እንዲዳከም ሆኗል። የብር ምንዛሪ እንደምታውቀው 1991 ከነበረው 1 አሜሪካን ዶላር ባይ 2.07 አሁን በ40 ዎቹ ገደማ ነው የሚገኘው። በ2% ዲፕሪሺየት አድርጓል። ስለዚህ እነዚህ መሰረተ ኢኮኖሚ ፈንዳሜንታልስ ሳይስተካከሉ ጤናማ የሆነ ኢኮኖሚ ሊኖር አይችልም። ስለዚህ ባለፉት 2 አመታት የነዚህን መሰረታዊ የሆኑ ቶኑ የማክሮ ኢኮኖሚ ፕሮብለምስ አይደንቲፋይ ተደርጓል። በዚህ ላይ ልዩነት ያለን አይመስለኝም። እነዚህን ፕሮብለሞች ሳይፈቱ ሰስተይነብል የሆነ እድገት ሊኖር አይችልም። አንኢምፕሎይመንትንም አድሬስ ማድረግ አይቻልም፣ እየባሰበት ነው የሚሄደው። ስለዚህ ማክሮ ኢኮኖሚ ፕሮብለምን አድሬስ ማድረግ ኢምፖርታንስ ነው። እነዚህ የዋጋ ግሽበትን፣ የውጭ ምንዛሬ፣ ንግድ ሚዛን ጉድለትን በተለየ የበጀት ዴፊሲት ይህ በዚህ በኩል የሆም ግራውን ኢኮኖሚክ ሪፎርም ፕሮግራም የተባለው በትክክል አይደንቲፋይ አድርጓል። በዚህ ላይ ልዩነት ያለው ባለሙያ ያለ አይመስለኝም። በሌላ በኩል የሀገሪቱን ፕሮብሌም ቅድም የተነሳው የዋጋ ግሽበት በገንዘብ መጨመር ብቻ አይደለም፣ በምርት ባለመቻልም የተነሳ ነው። በዚህም ረገድ የሆም ግራውን ኢኮኖሚክ ሪፎርም ፕሮግራሙ ሰፕላይ ሳይድ ማጠናከር፣ የፕራይቬት ሴክተሩን ማጠናከር እንደ አቅጣጫ እንደ ሀሳብ አስቀምጧል። ይሄ ፐርፌክት ነው። አሁን እንዴት ነው ወደ ተግባር የምንቀይራቸው የሚለው ነው። በዚህ ረገድ ያለ ችግር እስካሁን አልተፈታም፣ ፕሮብሌም ሆኖ ቀጥሏል። እነዚህን ፕሮብሌሞች መንግስት አድረስ ማድረግ እያሰበ ወይም ደግሞ የሆም ግራውን ኢኮኖሚክ ሪፎርም ፕሮግራም ካወጣ በኋላ ግን ይህ የኮቪድ-19 ተከስቷል። የኮቪድ-19 ደግሞ የነበረውን ሲቹዌሽን ኤግዛሰርቤት አድርጓል። የተገመተውን ያህል ባይሆንም በኢኮኖሚው ላይ ጫና አሳድሯል። ኦፍኮርስ አግሪካልቸር አልተቋረጠም፣ ቀጥሏል። ማኒፋክቸሪንግም ቀጥሏል። ኢንፎርማል ሴክተር እና በከተሞች አካባቢ የተወሰኑ ኢምፓክቶች አሉ። የተፈራውን ያህል ባይሆንም የራሱ ጫና አለው። በመንግስት ላይ ጫና አሳድረዋል፣ በውጭ ምንዛሬ ላይ ጫና አሳድረዋል፣ በሰዎች እንቅስቃሴ ላይ ጫና አሳድረዋል። ይሄ እንዳለ ሆኖ ቅድም እንደተጠቀሰውም በሀገሪቱ ያለ ታመደፍረስም የራሱ ተዋጽኦ አድርጓል እና እነዚህን ፕሮብለሞች እንዴት ነው የሚፈቱት? ማክሮ ኢኮኖሚ ፕሮብለሙ በጣም ሲሪየስ ነው። ይሄን እንዴት አድረስ ማድረግ ይቻላል? የሆም ግሮን ኢኮኖሚክ ሪፎርም ፕሮግራም ይዞ የመጣው መልስ አለ። ያንን ኢምፕሊመንት የማድረግ ነው። ቢያንስ ኢንፍሌሽን ላይ ርብርብ ያስፈልጋል። ባለፈው ሁለት ዓመታት ኢንፍሌሽንን ወደ ሲንግል ዲጂት እናወርዳለን የሚል ነው። ይሄ አልተሳካም። ውጭ ምንዛሬ ጥረቱ አለ። ይሄም በተወሰነ መልኩ በመጀመሪያ አካባቢ በተገኙ ድጋፎች ተሞክሯል፣ ግን ቀጣይነት የለውም። ስለዚህ የኮቪድ ጫናን፣ የጸጥታ ሁኔታን እንዴት ነው አድረስ የምናደርገው የሚለውን ነገር ማየት ይጠይቃል።
ደረጀ ደስታንና እንግዶቹን እናመሰግናለን። አድማጮች፣ ውይይቱ አልተቋጨም። ክፍል ሁለት ቅዳሜ ምሽት ይቀርባል። ወደ ተከታዩ ዘገባ እንለፍ። በደቡብ ክልል በድምቀት የሚከበረው የመስቀል በዓል ለኮሮና ቫይረስ ስርጭት ማሻከም ምክንያትና ስጋት መሆኑን የክልሉ ጤና ቢሮ አስታወቀ። የመስቀል በዓል በደቡብ ክልል ሃይማኖታዊና ባህላዊ እሴቶች ያለው ትልቅ ክብረ በዓል ቢሆንም በክልሉ በከፍተኛ ሁኔታ እየጨመረ ካለው የኮሮና ቫይረስ ወረርሽኝ ራስን መከላከል እንዲቻል ህዝቡ በዓሉን ባለበት እንዲያከብር የክልሉ ባህልና ቱሪዝም ቢሮ አስጠንቅቋል። የክልሉ ምክትል ርዕሰ መስተዳድር አቶ ርስቱ ይርዳው በዓሉን ምክንያት በማድረግ ወደ ክልሉ የሚደረግ ጉዞ እንዲገታም አሳስቧል። በአገር አቀፍ ደረጃም የኮቪድ-19 ወረርሽኝን ለመከላከል ሲባል የዘንድሮ የመስቀል ደመራ በዓል የተወሰኑ ምዕመናን በተገኙበት እንደሚከበር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስታውቃለች። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ዘገባውን ያስደምጠናል።
የመስቀል በዓል በደቡብ ክልል በድምቀት ከሚከበሩ ሃይማኖታዊና ባህላዊ ዝት ካላቸው በዓላት አንዱ ሲሆን በጉራጌ፣ በጋሞ፣ በሃዲያ፣ በውላይታ፣ በካፋና በሌሎችም የክልሉ አካባቢዎች በስፋት ይከበራል። የክልሉ ህዝብ የዘንድሮ የመስቀል በዓል እንደወትሮው ተሰባስቦ የሚያከብሩበት ምቹ ሁኔታ ባይኖርም ቅሉ በዓሉ በአንዳንድ አካባቢዎች ከወዲሁ መከበር ተጀምሯል። ይኸው በክልሉ በድምቀት የሚከበረው የመስቀል በዓል ለኮሮና ቫይረስ ስርጭት ማሻቀብ ምክንያትና ስጋት መሆኑን ነው የክልሉ ጤና ቢሮ የህዝብ ግንኙነትና የጤና ኮሚኒኬሽን ዲሬክተር አቶ ቀደረላ ሀሚድ ተናገሩት። የመስቀል በዓል አብዛኛው በክልሉ የሚገኙ ብሔር ብሔረሰቦች አመቱን ሙሉ የሚዘጋጁበትና የእርድ በዓል በመሆኑ ቁጥራቸው የበዙ ሰዎችን የሚያቀራርብና የሚያነካካ በመሆኑ ከፍተኛ ጥንቃቄ የሚያስፈልገው ሁኔታ እንደሆነም ተገልጧል። በክልሉ በርካታ ሰዎች በኮሮና ቫይረስ መያዛቸውን ገልጠው ፍጥነት የተራጨ መሆኑን ከግምት በማስገባት በዓሉን ጥንቃቄ በተሞላ መንገድ እንዲያከብርም ጥሪ አቅርበዋል።
በዓሉን ማክበር የሚገባን መሆኑ ይታወቃል። ነገር ግን በዓሉን ለማክበር ወደ ቤተሰቦቻችን የምንሄድበትን ሁኔታ ገድበን ቫይረሱን እየተከላከልን በዓሉን ማክበር እንዳለብን በህብረተሰቡ የምናስገነዝብበት መድረክ ተካሂደናል።
የደቡብ ክልል የባህልና ቱሪዝም ቢሮ ኃላፊ ልዩ አማካሪና ባለሙያ አቶ ታደለ ወልደ ሚካኤል በደቡብ ክልል የመስቀል በዓል ባህላዊና ሃይማኖታዊ እሴቶች እንዳሉት ተናግረው ለኮሮና ቫይረስ ስርጭት መጨመር ምክንያት ሊሆን እንደሚችል ተናግሯል።
ደቡብ ክልል ቀጣዩ የመስቀል በዓል በጣም ብዙ ሰዎች ከተለያዩ አካባቢዎች የሚመጡበት ነው። ብዙ አካባቢዎች ቀጥታ ከዚህ ከመስቀል ቀን ተብሎ ከሚከበረው ቀን ጋር በተቀራራቢነት የዘመነ ወረቦቻቸው አድርጎ ያከብሩታል የተለያዩ አካባቢዎች ላይ። ከዛ ባሻገር ማህበራዊ እሴትም አለው ይሄ መስቀል በዓል ወይም የዘመን መለወጫ ተብሎ አንድ ላይ ተያይዞ የሚከበሩ ቀና ቤተሰብ በጋራ የሚያከብርበት የተለያዩ ማህበራዊ ክንዋኔዎች ትዳርን ጨምሮ መተጫጨትን ጀምሮ የሚከናወንበት ነው። ስለዚህ በዚህ መነሻ ከቤተሰብ ጋር ለማክበር በየአመቱ የማህበራዊና ባህላዊ ክንዋኔዎች የሚፈጽሙበት እንደመሆኑ እዚህ ጋር ተያይዞ አብሮ የማሳለፍ አብሮ ብዙ የመነካካት ሁኔታዎች ይኖራሉ። ይሄ ደግሞ ለቫይረሱ ስርጭት መነሻ ከመሆኑ ጋር ተያይዞ ቫይረሱን ሊያስፋፋው ይችላል የሚል አጠቃላይ ስጋት አለ።
ስጋቱን ከግምት በማስገባት ለመከላከል የሚያስችሉ የተለያዩ ጥረቶች መደረግ አለባቸው ብሏል። የስጋቱን ደረጃ ከፍተኛ የሚያደርገው የኮሮና ቫይረስን ስርጭት ለመክታት ሲባል ለአምስት ወራት ተጥሎ የነበረው የአስቸኳይ ጊዜ አዋጅ ከሁለት ሳምንታት በፊት መነሳቱን ተከትሎ የተፈጠሩ መዘናጋቶች ናቸውም ተብሏል። የደቡብ ክልል ምክትል ርዕሰ መስተዳድር አቶ ርስቱ ይርዳው በክልሉ በድምቀት የሚከበረው የመስቀል በዓልን ተከትሎ የሚደረግ የህዝብ መሰባሰብ ለኮሮና ቫይረስ ስርጭት ምክንያት እንዳይሆን ወደ ቤተሰብ የሚደረግ ጉዞ እንዲቀርና የክልሉ ተወላጆች የዘንድሮን በዓል ባሉበት ሆነው እንዲያከብሩ አሳስቧል። በሌላ በኩል ደግሞ በአገር አቀፍ ደረጃ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የፓትርያርኩ ልዩ ጽሕፈት ቤትና የውጭ ጉዳይ የበላይ ኃላፊ ብፁዕ ዶክተር አቡነ አረጋዊ መስቀል ቤተክርስቲያኒቷ ከምታከብራቸው የአደባባይ ሃይማኖታዊ ክብረ በዓላት መካከል አንዱ መሆኑና የመስቀል ደመራ በየዓመቱ በደማቅ ሃይማኖታዊ ስነ ስርዓት ብዙ ህዝብ ተገኝቶ የሚያከብሩ እንደነበር አስታውሶ የዘንድሮ የደመራ በዓል ግን ስርዓቱ እንደተጠበቀ ሆኖ የኮቪድ-19 ወረርሽኝን መከላከል በሚያስችል መልኩ አነስተኛ ምዕመናን በተገኙበት እንደሚከበር ገልጧል። በመሆኑም በአጠቃላይ እስከ 5000 የሚደርሱ ተሳታፊዎች በመስቀል አደባባይ ይገኛሉ ተብሎ እንደሚጠበቅም ተናግሯል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታን ዘብዲዮስን እናመሰግናለን። አድማጮች ዝግጅታችንን ከማጠናቀቃችን በፊት
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
እንደ አውሮፓ አቆጣጠር መስከረም 11 2020 ዩናይትድ ስቴትስ ካምቦዲያ፣ ላኦስ፣ ማይናማር፣ ታይላንድ፣ ቪየትናም እና የኤዥያ የውጭ ጉዳይ ሚኒስትሮች የሜኮንግ ስምምነት የተሰኘውን ትብብር ጀምረዋል ይላል የዕለቱ ርዕሰ አንቀጽ ሀተታውን ሲጀምር። ይህ አዲሱ ትብብር የሜኮንግ ተፋሰስ አካባቢ አገራት ለዩናይትድ ስቴትስ ያላቸውን አስፈላጊነት የሚያመላክት ሲሆን እንደ አውሮፓ አቆጣጠር በ2009 በታችኞቹ የሜኮንግ የተፋሰስ አገራት የጀመረው ትብብር ያደገ ይሄዳል ብሏል ርዕሰ አንቀጹ። በመቀጠልም ዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፓምፒዮ ለታችኞቹ የሜኮንግ አገራት ተነሳሽነት እየሰራን ነው ያለውን ጥሩ ስራና ባለፉት 11 አመት ለቀጠናው ያወጣነውን የ3.5 ቢሊዮን ዶላር እርዳታና ድጋፍ አጠናክረን እንቀጥልበታለን ማለታቸውን ርዕሰ አንቀጹ አስታውቋል። በሜኮንግ እና ዩናይትድ ስቴትስ ትብብር መስረታ ስብሰባ ላይ ዩናይትድ ስቴትስ ለሜኮንግ አካባቢ አገራት ከ150 ሚሊዮን ዶላር በላይ እርዳታ የለገሰች መሆኗን ማስተዋወቋን የርዕሰ አንቀጹ ጽሑፍ አመልክቷል። ከተጠቀሰው ገንዘብ ውስጥ 52 ሚሊዮን ዶላር የሚሆነው የኮቪድ-19 ወረርሽኝ ማገገሚያ እንደሚውል፣ 55 ሚሊዮን ዶላር ደግሞ ድንበር ተሻጋሪ ወንጀለኞችን ለመከላከል፣ 33 ሚሊዮን ዶላር የሚሆነው ዘላቂና አስተማማኝ የኃይል አቅርቦት ገበያን ለማቋቋም፣ እንዲሁም 2 ሚሊዮን ዶላር የሚሆነው ደግሞ ህገወጥ የሰዎች ዝውውርን ለመዋጋት የሚውል መሆኑን ርዕሰ አንቀጹ በዝርዝር አስረድቷል። የሜኮንግና የዩናይትድ ስቴትስ ትብብር የራስ ገዝና የኢኮኖሚ ነጻነትን የመልካም አስተዳደርን አገራትን ዘላቂ እድገትና ትብብርን ለማስፈን መወሰኑን ርዕሰ አንቀጹ አስታውቋል። የውጭ ጉዳይ ሚኒስትር ማይክ ፓምፒዮ በዩናይትድ ስቴትስ ዓለም አቀፍ የልማት ፋይናንስ ኮርፖሬሽን አማካይነት የኤዥያ አገሮችን የኢኮኖሚ እድገት ለመደገፍ ከ1 ቢሊዮን ዶላር በላይ አውጥተናል፣ በመጪዎቹም አመታት ተጨማሪ ቢሊዮኖችን ኢንቨስት ለማድረግ እቅድ አለን ብለው መናገራቸው በርዕሰ አንቀጹ ጽሑፍ ተገልጿል። ይሁን እንጂ አሁን የገጠሙ ፈተናዎችን መጋፈጥ ይገባል። ይህም ከቻይና ኮሙኒስት ፓርቲ የሚመነጨው የሜኮንግ ተፈጥሯዊ አካባቢዎችና የኢኮኖሚ ነጻነት ላይ የፈጠረውን ስጋትና እየጨመረ የመጣውን አደጋ መመከትን ይጨምራል በማለት የውጭ ጉዳይ ሚኒስትሩ ማስጠንቀቃቸውን የርዕሰ አንቀጹ ጽሑፍ አስታውቋል። የቻይና ኮሙኒስት ፓርቲ ወደ ተፋሰሱ አገራት የሚወርደውን ውሃ በማገድ በተናጥል የወሰደው እርምጃ ታሪካዊውን ድርቅ እንዲባባስ አድርጓል ያለው ርዕሰ አንቀጽ ዩናይትድ ስቴትስ ከተፋሰሱ አገራት ጎን በመቆም የሜኮንግ ውሃ ኮሚሽን ያለውን የመረጃ ቋት በግልጽ እንዲያጋራ ትጠይቃለች ብሏል። የውጭ ጉዳይ ሚኒስትሩ ማይክ ፓምፒዮ የቻይና ኮሙኒስት ፓርቲ ስለ ውሃው ያለውን ዝርዝር መረጃ ለማጋራት ቃል እንዲገባና ተጠያቂ እንዲሆን የሜኮንግ ተፋሰስ አገራት ግፊት እንዲያደርጉ እናበረታታለን በማለት መናገራቸውንም ርዕሰ አንቀጹ ይጠቅሳል። አያይዞም ፓምፒዮ ያ የመረጃ ቋት ለህዝብ መገለጽ አለበት በየአመቱም መለቀቅ ይኖርበታል በሜኮንግ ወንዝ ኮሚሽን አማካይነት ለሁሉም መሰራጨት አለበት ኮሚሽኑ የሜኮንግ አካባቢ አገራትን የሚያገለግል እንጂ ቤጂንግን ብቻ መሆን የለበትም በማለት ተናግረዋል ሲል ርዕስ አንቀጹ ጠቅሷቸዋል ረሳን ከጹ በመከተል ከመሰረተ ልማት ጋር የተገናኘው እዳና የቤጂንግ መንግስት ይዞታ የሆኑት ለምሳሌ እንደ ቻይና ኮሙኒኬሽንስ ኮንስትራክሽን ድርጅት የመሳሰሉት መዝባሪና ስውር የኮንስትራክሽን ድርጅቶች ውስጥ ያሉት የመንግስት ወኪሎች ድርጅት ዩናይትድ ስቴትስን ያሳስባታል ብሏል ረሳን ከጹ አክሎ ሌላው አሳሳቢ ነገር በአካባቢው የተስፋፉ ያሉት ህገወጥ የሰዎች ዝውውር አደንዛዥ እጽ የሰደድ እሳት ሲሆኑ ብዙዎቹም ከቻይና ኮሙኒስት ፓርቲ የኢኮኖሚ ዞኖች ጋር ግንኙነት ካላቸው ድርጅቶችና ኩባንያዎች የሚመነጩ ናቸው ሲል አስታውቋል በመጨረሻም በሜኮንግና ዩናይትድ ስቴትስ ትብብር አማካይነት አሜሪካ አብራዋት የተባበሯትን አገሮች ጥቅም በማስጠበቅ የሰላም ዋስትናን ለማረጋገጥና የበለጸገውን የሜኮንግ አካባቢን ለመጠበቅ ዝግጁ ናት በማለት ርዕስ አንቀጹ ጽሑፉን ደምድመዋል።
ቀደም ሲል የሰማችሁት ርዕስ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምሰናበታችሁ ሲዮን ግርማ ነኝ። በእኛ በኩል አብራችሁን ስለቆያችሁ እናመሰግናለን። ሰላም በደናደሩ።